ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኦሮሚያ ክልል ሽምቅ ሸዋ ዞን ምስራቅ ሸዋ ዞን ይቅርታ እና አማራ ክልል ሰሜን ሸዋ ዞን አዋሳኝ አካባቢዎች ላይ ተቀስቅሶ የነበረውን ግጭት ለማስቆም ለዘላቂ መፍትሄ እንዲሰራ ሽማግሌዎችን ያሳተፈ ስራ ጥረት ውጤት መያዙ ተገልጧል። የዚህን ዝርዝር በመጽሔቱ እናቀርባለን።
በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኤይነስ ቹማ የኢትዮጵያ መንግስት የለውጥ አካሄድን አስመልክቶ አስተያየት ሰጥተዋል። ይህንንም በዕለቱ አብይ ርዕስ እናቀርባለን።
በዜናችንም ከርዕሶቹ አንዱ ነው እሱ አሉላ። ሌላ አንድ ከርዕሰ ወሬዎቹ ልጨምር። አፍሪካ ነክ ዜና፣ ሞዛምቢክ ከአውሎ ነፋስ ሌላ ተጨማሪ ጣጣ ገጠማት ኮሌራ። ዝርዝር ይኖረናል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ መጋቢት 18 2011 ዓመተ ምህረት ስርጭቶቻችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ንጉሱ ታምሬ ፕሮግራሙን ያቀነባብርልናል። አብራችሁን እስከ 4 ሰዓት አምሹ። በቅድሚያ ግን
ሰዓቱን የዓለም ዜና።
በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኤይነስ ቹማ የኢትዮጵያ መንግስት በትክክል እየተጓዘ ነው አሉ። ስኬታማ እንዲሆንም ድጋፍ ያስፈልገዋል በማለት አክለው ተናግረዋል። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚያ አንጻር እንደሆነ መክረዋል። ዋናው ነገር ብለዋል የመንግስታቱ ድርጅት ተጠሪ፣ ትልቁ ስዕል ላይ ማትኮር ነው። ቀደም ሲል እንዳልነው አብይ ርዕስ በዝርዝር ያቀርበዋል።
በኤረር ከተማ ለአስር ቀናት ተሰብስበው የነበሩት የኢሳና ጉርጉራ ጎሳዎች የሀገር ሽማግሌዎች እርቅ መሳካቱን የሂደቱ ተሳታፊዎች በተለይ ለአሜሪካ ድምፅ በሰጡት አስተያየት አስታውቀዋል። ባለፉት ወራት በሁለቱ ጎሳዎች መካከል የተፈጠሩ ግጭቶች ለሰዎች ሞት፣ ለአካል ጉዳትና የንብረት ውድመት እንዲሁም የመስኖ እርሻ ጥፋት መንስኤ እንደነበሩ የተገለጠ ሲሆን የተበደሉ ወገኖች እንዲካሱ መስማማታቸውንም የኢሳ ጎሳ የአገር ሽማግሌና የእርቅ ሂደቱ አስተባባሪ አቶ አብዶ ኡመር ለአሜሪካ ድምፅ ገልጠዋል። አንዱ ከሌላው ጋር ተደጋግፎ በወንድማማችነት የሚኖሩት ሁለቱ ጎሳዎች በእርቁ ወቅት ሊፈቱ የሚገባቸውን ክፍተቶች ሁሉ በውይይቱ መፍታታቸውንም ነው አቶ አብዶ የገለጡት። የጉርጉራ ጎሳ ኡጋዝ ዋና ጸሐፊ አቶ ጀማል ኡመር በበኩላቸው የእርቅ ሂደቱ በአራት አጀንዳዎች ላይ ያተኮረ እንደነበር አመልክተው የእርሻ ቦታዎች በ38ቱም የአገር ሽማግሌዎች የተጎበኙ ቢሆንም በስልጣን ክፍፍል ያለው ልዩነት ግን አለመፈታቱን አልሸሸጉም። የዚህም ምክንያት ያብራሩት የኢሳው አቶ አብዶ የስልጣን ክፍፍሉና ፖለቲካው ለፖለቲካ አመራሮች ተትቷል ነው ያሉት። ያም ሆኖ የኢሶህዴፓ ሊቀመንበርና በፋይናንስ ሚኒስትሩ አቶ አህመድ ሺዴ ባለፈው ሐሙስ ለፖለቲካ ጥያቄዎች በአጭር ጊዜ ምላሽ እንደሚሰጡ መግለጻቸውን የጉርጉራው ኡጋዝ ዋና ጸሐፊ አቶ ጀማል አስታውቀዋል። የጉርጉራ ጎሳ ኡጋዛዊ ጉባኤ ከሁለት ሳምንት በፊት በድሬዳዋ የተካሄደውን የስልጣን ሽግሽግ የተቃወመ ሲሆን ከድሬዳዋ ባሻገር በሌሎች ሁለት ወረዳዎች ላይም በአግባቡ አልተወከልኩም የሚል ቅሬታ እንዳለ ዋና ጸሐፊው ጨምረው ገልጠዋል።
ሞዛምቢክ ውስጥ ሳይክሎን አይዳይ ካስከተለው አስከፊ ውድመት ለመታደግ እየሞከሩ የሚገኙ የአገሪቱ ባለሥልጣናትና ዓለም አቀፍ የረድኤት ድርጅቶች ሌላ አዲስ ቀውስ ገጠማቸው፣ ኮሌራ። ከፍተኛ የጤና ባለሥልጣናት የሆኑት ሁሴን ኢሴ ዛሬ ለጋዜጠኞች እንዳስታወቁት በዚህ ውሃ ወለድ በሽታ 5 ህሙማን ተገኝተዋል። በሽታው የተከሰተውም ሳይክሎኑ ያደረሰውን ጉዳት በከፍተኛ ደረጃ ባስተናገደችው የወደብ ከተማ በኢራ ውስጥ መሆኑንም የጤና ባለሙያው ገልጠዋል። አውሎ ነፋሱ የቀሰቀሰው ማዕበል የዚችን ከተማ መሰረተ ልማትና የአካባቢ ጽዳት ስርዓቷንም እንዳበላሸ ታውቋል። የጤና ሰራተኞች በህመሙ የተጎዱ ሰዎችንና በተለይም በተቅማጥ የታመሙትን በመርዳት የተጠመዱ ሲሆን የዓለም ጤና ድርጅት WHO እንዳስታወቀው 900 ሺህ በአፍ የሚወሰድ የክትባት ጠብታ በዚህ ሳምንት ውስጥ ለአካባቢው ያደርሳል። ድንበርልሽ የሐኪሞች ቡድን በበኩሉ ለኮሌራ ታማሚዎች በአፋጣኝ መድኃኒት እንደሚልክ ገልጦ የበሽታውን መራባት ለመግታትም እንደሚረዳ አመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በሳይክሎን አይዳይ ጉዳት ለደረሰባቸው ሰዎች የደቡብ አፍሪካ ሀገሮች ዓለም አቀፉ ማህበረሰብ በአስቸኳይ ሊደርስላቸው ይገባል ሲሉ ትናንት ጥሪ ማሰማታቸው አይዘነጋም። ቀደም ሲል አንድ የተባበሩት መንግስታት የረድኤት ኃላፊ ሞዛምቢክ ውስጥ በሳይክሎን አይዳይ ለተጎዱ ሰለባዎች መርጃ የ282 ሚሊዮን ዶላር ድጋፍ መጠየቃቸው አይዘነጋም። ሳይክሎን አይዳይ በሞዛምቢክ እንዲሁም በጎረቤት ማላዊ እና ዚምባብዌ ውስጥ እስካሁን ባለን አሃዝ መሰረት የ750 ሰዎች ህይወት አጥፍቷል። በብዙ መቶ ሺዎች የሚቆጠሩትን ቤት አልባ አድርጓል። ዓለም አቀፍ ቀይ መስቀል ፌዴሬሽንና ቀይ ጨረቃ ማህበራትም ማዕበሉ ካደረሰው ከባድ ጉዳት የተረፉትን በህይወት ለማቆየት የ30.5 ሚሊዮን ዶላር እርዳታ ጠይቀዋል።
ባለፈው ቅዳሜ ማሊ ውስጥ ከ150 በላይ ሰዎች የተገደሉበትን ጥቃት የሀገሪቱ መንግስት እንዲመረምርና ተጠያቂዎችንም ለፍርድ እንዲያቀርብ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ቢሮ አሳሰበ። ሞፕቲ በመትባለው የማሊ ክፍለ ግዛት ኦጎሳጉ ከተማ ውስጥ የደረሰውን ጥቃት ተከትሎም ሁከቱ መባባሱን ነው ድርጅቱ ያመለከተው። ሊሳ ሽላይን ከጄኔቫ አጠናቅረዋለች። ቆንጅት ታየ ታቀርበዋለች።
ፉላኒና ዶጎን በሚባሉት ብሔረሰቦች አባላት መካከል ባለፈው አመት ውስጥ በተካሄዱ ግጭቶች 600 ሰዎች ሴቶችና ህጻናትም ጭምር እንደተገደሉ ነው የመንግስታቱ ድርጅት ያስታወቀው። ወትሮም በፉላኒ አርብቶ አደሮችና በዶጎን አዳኞች መካከል በግጦሽ መሬትና በውሃ ምክንያት መጋጨት የተለመደ ይሁን እንጂ አሁን ግን ሁከቱ ከለት ወደለት እየተባባሰ መጥቷል። የሚበዙት ፉላኒዎች የሆኑት ከቀዳሚው ጥቃት የተረፉ ሰዎች ዶጎኖቹ አዳኞች አውቶማቲክ መሳሪያና የአደን ጠመንጃዎች ታጥቀው መንደራችንን ወረዋል ብለው መናገራቸውን የሰብአዊ መብት ቢሮው ጠቅሷል። ፉላኒዎቹን ጽንፈኛ እስላማዊ ሁከተኛ ቡድኖችን ይደግፋሉ ብለው አንዳንድ ዶጎኖች እንደሚወነጅሉ የሰብአዊ መብት ቢሮው ቃል አቀባይ ራቪና ሳምዳሳኒ ተናግረዋል።
I understand that many of these communities either they're using this as a pretext for intercommunal violence.
ብዙዎች እነዚህ ማህበረሰቦች አባላት ይህን እንደ ግጭት መነሻ አድርገው እንደሚጠቀሙበት እረዳለሁ። ወይም ደግሞ ራሳቸውን እኛ ጥቃት ተከላካይ ቡድኖች ነን ብለው ይገልጻሉ። እነሱ ከተኛ ጽንፈኝነት አድርገው የሚያዩትን ለማስወገድ በሚል የህግ አስከባሪነቱን ሚና እየወሰዱ ናቸው። በዚህ መካከል ታዲያ ብዙ ልጆች በጭካኔ ይገደላሉ፣ አስከሬን በየገደሉ ይጣላል፣ ሰው ቤት ውስጥ ከነነፍሱ በእሳት ይጋያል።
እስልምና አክራሪ ታጣቂዎችን ይደግፋሉ ብለው ፉላኒዎቹን የሚወነጅሏቸው ዶጎኖቹ ብቻ እንደሆኑ የመንግስታቱ ድርጅት የሰብአዊ መብት ቢሮ ቃል አቀባይ አስታውቀዋል። የማሊ መንግስት ይህንን የሁከት አዙሪት ለመስበር ምርመራ አካሂዶ ሰዎችም አስሮ እንደነበረ ገልጸው ነገር ግን እስካሁን አንድም ሰው ፍርድ ቤት አልቀረበም ብለዋል። መስሪያ ቤታቸው የራሱን የወንጀል ምርመራ ቡድንና የሰብአዊ መብት ተከታታዮቹን ጥቃቱ ወደ ተፈጸመባቸው መንደሮች ማሰማራቱን ጨምረው አስታውቀዋል።
ሩሲያ ከቬኔዙዌላ መውጣት አለባት አሉ ፕሬዝዳንት ዶናልድ ትራምፕ። ትራምፕ ማስጠንቀቂያውን የሰጡት የሩሲያ ጦር ወደ ቬኔዙዌላ መግባቱን ተከትሎ ባሉት ጥቂት ቀናት ውስጥ ነው። የቬኔዙዌላው ተቃዋሚ መሪና ራሳቸውን በፕሬዝዳንትነት የሰየሙትን የሁዋን ጓይዶን ባለቤት ፋቢያና ሩዛሌን በዋይት ሃውስ በተቀበሉበት ወቅት ነው ፕሬዝዳንት ትራምፕ ለጋዜጠኞች ይህን ተናገሩት። ዩናይትድ ስቴትስ ወታደራዊ ጣልቃ ገብነት ታድርግ እንደሆን ጋዜጠኞች ደጋግመው ላቀረቡላቸው ጥያቄ ትራምፕ ሁሉም አማራጮች ግምት ውስጥ ይገባሉ ከማለት ያለፈ በግልጽ የተናገሩት ነገር የለም። ዩናይትድ ስቴትስን ጨምሮ ሌሎች አያሌ ሀገሮች ጓይዶን በሽግግር ፕሬዝዳንትነት ሲያውቁ፣ ሩሲያ ደግሞ ስልጣን ላይ ያለው ፕሬዝዳንት ለኒኮላስ ማዱሮ ነው እውቅና የምሰጠው። ሩሲያ የቬኔዙዌላን ፖለቲካ ስታመሰቃቅል ዩናይትድ ስቴትስ ዝም ብላ የምታያት እንዳይመስሉ ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ በዚህ ሳምንት መጀመሪያ ገደማ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በቴሌፎን ሲያወሩ አስጠንቅቀዋቸዋል።
በመጨረሻም የታይላንድ ዋናው ጸረ ሁንታ ፉ ታይ ፓርቲ ከሌሎች 6 አነስተኛ ፓርቲዎች ጋር በመቀላቀል የምክር ቤቱን ብዙሃን መቀመጫ ማሸነፉና ቀጣዩን መንግስት እንደመሰረተ አስታውቋል። ፉ ታይ ለጠቅላይ ሚኒስትርነት ተፎካካሪ ሳንድራካት ኪዩርፋን የጥምር ፓርቲውን ዛሬ ባንኮክ ውስጥ ይፋ ባደረጉበት ወቅት በሰጡት መግለጫ ከ500 መቀመጫዎች እስካሁን 255ቱን ማሸነፉንና በሁሉ ምርጫም ለድል እንደሚበቃ ገልጠዋል። ከሰኞ ወዲህ የተቆጠሩ ድምጾች ይህን ፓርቲ 137 መቀመጫዎች አሸናፊ ሲያደርገው በወታደር የሚደገፈው ፋላንግ ፓራቻይ ፓርቲ ደግሞ በ97 መቀመጫዎች ይከተላል። አድማጮች ለሰዓቱ ያለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭት ነው። እናስተናግዳችሁ አዲስ አበበና
አሉላ ከበደንን። ባለም ዜናዎች የጀመረው የረቡዕ ምሽት ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከመለፋችን አስቀድሞ ታዲያ አድማጮች ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ እናሰማለን።
I will tell you I love this country. I love this country as much as I can love anything. My family, my country.
ልነግራችሁ ወዳለሁ ይቺን ሀገር ወዳታለሁ ይቺን ሀገር መውደድ የሚቻለኝን ያህል ወዳታለሁ።
These conclusions raise more questions than they answer given the fact that Mueller uncovered evidence.
Robert Mueller የደረሱበት ድምዳሜ ከሚሰጡት መልስ ይልቅ ብዙ ጥያቄዎችን የሚያስነሳ ነው።
የቀደሙት ፕሬዝዳንት ዶናልድ ትራምፕ እርሳቸውን ተከትለው የተሰሙት ደግሞ የዲሞክራቲክ ፓርቲ አባልና በዩናይትድ ስቴትስ ምክር ቤት የህግ ጉዳዮች ኮሚቴ ሊቀመንበር ናቸው። ሙሉ ዝግጅቱ በሁለተኛው አጋማሽ ዲሞክራሲ በተግባር ፕሮግራማችን ላይ ይቀርባል።
ገና የተስፋ ጭላንጭሉ ገና አልሰፋም ያለው ሰላም ራቀይ ሊመስለን ይችላል። ግን እናሸንፈዋለን ብዬ ነው የማስበው። ጌቶች በዚህ ጉዳይ ላይ መሳተፍ በጣም ወሳኝ ነው።
በዩናይትድ ስቴትስ የሚገኘው የኢትዮጵያ ሴቶች መብት ማዕከል በእንግሊዘኛው አጽህሮት ሲያሚው ክሩ መስራች አባል ወይዘሮ ወሰኔለሽ ደበላ ናቸው። ባለፈው ቅዳሜ ዋሽንግተን ዲሲ ውስጥ የተካሄደውን ይህን አመታዊ ጉባኤያቸውን ተከትሎ ከሰጡት አስተያየት የተወሰደ ነው። ሙሉ ዝግጅቱ በሁለተኛው አጋማሽ በሴቶችና ቤተሰብ ቅንብራችን ይቀርባል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ቀደም ሲል በዜናችን ለገለጥ ነው የኢትዮጵያ መንግስት በትክክል እየተጓዘ ነው ብለዋል በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኢነስ ቹማ። ስኬታማ እንዲሆንም ድጋፍ እንደሚያስፈልገው አሳስበዋል። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ እያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚህ አንፃር እንደሆነ መክረዋል። ዋናው ነገር አሉ የመንግስታት ድርጅት ተጠሪ ቁም ነገሩ መዳረሻው ላይ ማትኮር ነው። እስክንድር ፍሬው ነው የዘገበልን።
ኤነስ ቹማ በኢትዮጵያ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን ናቸው። የዓለም አቀፉ ድርጅት የኢትዮጵያ ዋና አስተባባሪ፣ የተባበሩት መንግስታት የልማት ፕሮግራም ዋና ተወካይ እንደዚሁም የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ናቸው። ኢትዮጵያና ጠቅላይ ሚኒስትር አብይ አህመድ ይሄዱበት ያለው አቅጣጫ የዓለም አቀፉ ህብረተሰብ ድጋፍ እንዳለው ለአሜሪካ ድምጽ አብራርተዋል። በተለይም ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎችን ዓለም አቀፉ ህብረተሰብ ከፍተኛ ቦታ እንደሚሰጣቸው ነው የሚናገሩት።
By and large, the reforms have been well received, both the economic reforms as well as the
ኢኮኖሚያዊ፣ ፖለቲካዊና ማህበራዊ የማሻሻያ እርምጃዎቹ ከፍተኛ ተቀባይነት አግኝተዋል። ይህ ማለት ደግሞ ኢትዮጵያ የሄደችበት ባለው መንገድ በመንግስት አቅጣጫ ላይ መተማመን አለ ማለት ነው። እየተካሄዱ ካሉት የማሻሻያ እርምጃዎች እንደዚሁም በድርቅና በግጭት ምክንያት የተፈናቀሉት ዜጎች ከመያስፈልጋቸው ሰብአዊ ድጋፍ አንፃር ይህ መንግስት እንዲሳካለት ድጋፍ ሊሰጠው እንደሚገባ የጋራ መግባባት አለ።
የተባበሩት መንግስታት ድርጅት ተወካይ አስተያየት ዓለም አቀፉ ህብረተሰብ በኢትዮጵያ እየተካሄደ ላለው ለውጥ ያሳየ የቆየውን ድጋፍ የሚያንጸባርቅ ነው። ለውጡ እየተጓዘ ያለው ደግሞ በፈተናዎች ውስጥ ጭምር ነው። ይህንን እንደሚገነዘቡ የገለጹት የተባበሩት መንግስታት ተወካይ ፈተናዎቹ የሚጠበቁ ናቸው ብለዋል።
Challenges will always be there, frankly, you know, because implementing the type
እነቱን ለመናገር ፈተናዎች ሁልጊዜም ይኖራሉ። ጠቅላይ ሚኒስትሩ እየወሰዷቸው ያሉ የማሻሻያ እርምጃዎች የራት ግብዣ አይደሉም። ሁሉም ፈተናዎች ይኖራሉ። ዋናው ነገር ትልቁ ስዕል ላይ ማተኮር ነው። ለውጦቹ የታቀዱት በዚህች ሀገር ውስጥ ያለውን የመንግስት አስተዳደር ለማሻሻል፣ የህዝቡን የኑሮ ደረጃ ለማሳደግ፣ የኢኮኖሚ ድሎችን ለማስፋት፣ ለወጣቶች የሥራ ድሎችን ለመፍጠር ነው። ለምሳሌ የኢኮኖሚ ማሻሻያዎቹ የግሉን ዘርፍና ከውጭ የሚገባውን መዋዕለ ንዋይ ተሳትፎዎች ያሳድጋሉ። እናም የማሻሻያ እርምጃዎች አሉ፣ ፈተናዎችም ሁልጊዜ ይኖራሉ። ነጥቡ ግን እየተከደበት ካለው አቅጣጫ ትኩረትን አለማንሳት ነው።
በተለያዩ አጋጣሚዎች የተከሰቱ ግጭቶችን ተከትሎ ያጋጠመው መፈናቀል ኢትዮጵያ በዚህ ሰዓት ከተጋፈጠቻቸው ፈተናዎች አንዱ ነው። በአገሪቱ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው 8.3 ሚሊዮን ዜጎች 2.7 ሚሊዮን የሚሆኑት በዚህ መንገድ የተፈናቀሉ ናቸው። የኢትዮጵያ መንግስትና ዓለም አቀፉ ተቋም ለነዚህ ዜጎች ድጋፍ እንዲደረግ በቅርቡ ጥሪ አቅርበዋል። ሚስተር ቹማ እንደሚያምኑት ታዲያ የጠቅላይ ሚኒስትር አብይ አህመድ መንግስት ያገኘው ተቀባይነት ለእንደዚህ አይነት ጥሪዎች የተሻለ ምላሽ ለማግኘት ያስችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። አድማጮች አሁን ወደ ተከታዩ መስሄት ርዕስ እንሻገራለን። በኦሮሚያ ክልል ምስራቅ ሸዋ ዞን እና በአማራ ክልል ሰሜን ሸዋ ዞን አዋሳኝ አካባቢዎች ላይ ተቀስቅሶ የነበረውን ግጭት በማስቆም ለዘላቂ መፍትሄ እንዲሰራ ሽማግሌዎችን ያሳተፈ ስራ ወይም ጥረት መያዙ ተገለጠ። አስተዳደራዊ ወሰኖችን በአፋጣኝ መለየቱም ለመፍትሄ ፍለጋው አንዱ ወሳኝ እርምጃ መሆኑን ነው ባለስልጣናቱ የጠቆሙት። ሙክታር ጀማል ተከታትሎታል።
በኦሮሚያ ክልል ምስራቅ ሸዋ ዞን ፖሴትና ፈንታሌ ወረዳዎችና የአማራ ክልል ሰሜን ሸዋ ዞን ምንጃር ወረዳ አዋሳኝ ቀበሌዎች የተፈጠረው ግጭት ሳምንታት አስቆጥሯል። አሁን ድረስ ችግሩ ሆኖ የዘለቀው የወሰን ጉዳይ እልባት እንዲያገኝ በፌደራል ደረጃ ጭምር አቅጣጫ ቢቀመጥም ስምምነቶቹም ገቢራዊ መሆን አለመቻላቸውን ጠቅሰው ችግሮቹ ወደ ግጭት እያመሩ ነው ይላሉ የምስራቅ ሸዋ ዞን ጸጥታና አስተዳደር ምክትል ኃላፊው አቶ ቦሩ ጅሎ።
የግጭቱ መንስኤ ትልቁ ነገር የድንበር ጉዳይ ነው። የአስተዳዳሪ ወሰን በጊዜ ያለመጠናቀቁ ጉዳይ ነው። አንድ እሱ ነው። ሁለት ደግሞ መሬት ማስፋፋት፣ በፖርት መሬት ማስፋፋት ነው የችግሩ መንስኤ ነው። ይሄን ደግሞ እንደ መንግስትም በሁለቱም ክልሎች ከዚህ በፊትም የአስተዳዳሪ ወሰን የድንበር ጉዳይ በሁለቱም በኩል ሸማግሌዎች ከሁለቱም ክልል ተቋቁሞ የጀመርንበት ሁኔታ ነው ያለው። ችግሩም ከተከሰተ በኋላ እነዚህ ግጭት እንዳይስፋፉ በሁለቱም በአማራ ክልልም በኦሮሚያ ክልልም የተሰሩ ስራዎች አሉ።
በግጭቱ ከሁለቱም ወገን ጉዳት መድረሱ ተገልጿል። በአካባቢው ሰላም እንዲሰፍን ከማህበረሰቡ ጋር ምክክር እየተደረገ መሆኑን የተናገሩት የሰሜን ሸዋ ዞን ጸጥታና አስተዳደር መምሪያ ኃላፊ አቶ ካሳሁን እንቢያለ ሁሉም ከወገንተኝነት በጸዳ ለሰላም መስራት እንዳለበትም መክረዋል።
ግጭቱን የበለጠ የሚያባብሱ ነገሮችን ለማጥቆም ህግወጥ የሆኑ ድርጊቶች በዛ አካባቢ ግጭቱን ጭምር በመምራት በማስተባበር እንቅስቃሴና ሚና የነበራቸው አካላትንም ጭምር እየለየን ምራለ ነው። በቁጥር ስር የመዋስታን ጭምር መስራት ስለሚጠይቅ በየትኛውም ማዕቀፍ አሁን ሰው መሞት የለበትም፣ መጋጨት የለበትም። ጉዳዮችን ነገሮችን በሰከነ መንገድ በውይይት መስራት አለብን ብለን ትግል እያደረግን ያለ ነው። ከሁለቱም ሽማግሌዎች ተመርጠው ከአማራ ክልልም ከኦሮሚያ ክልልም ሽማግሌዎች ተመርጠው በአዋሳኝ አካባቢ ያሉ ባሉ ወረዳዎች ያሉ ሽማግሌዎች ተመርጠው ውይይት ጭምር ተደርጓል። እነሱም የተሰጣቸው ስራ አለ። ችግሮች እንኳን ቢኖር በሽምግልና በእርቅ ሊፈቱ የሚችሉበትን እድል እነሱም እየሰሩ ነው። እኛም በተቻለ መጠን ፍላጎቶች እንኳን ቢኖሩ ፍላጎቶች ከህዝብ በታች ናቸውና በፍላጎቶች መመንጨት ምክንያት ህዝብ መሞት፣ ህዝብ መቁሰል መስተናቀል የለበትም። እነዚህ መፈታት አለባቸው ብለን በተቻለ መጠን ጥረት እያደረግን ነው ያለ ነው።
የግጭቱ መንስኤ የወሰን ችግር መሆኑን የገለጹት ሁለቱም ወገኖች ስር የሰደደ መሆኑንም ይናገራሉ። ይህን ጉዳይ ለመፍታት ከሁለቱም ወገን ሽማግሌዎች ተመርጠው እየተንቀሳቀሱ መሆኑን ተገልጿል። የምስራቅ ሸዋ የሀገር ሽማግሌ አቶ ማሞ ገዳ ችግሩ ትኩረት በማጣቱ ወደ ግጭት መሸጋገሩን ነው የሚናገሩት።
ለዚህ ጉዳይ ያገባኛል የሚሉ ሰዎች በጥድፊያ የተገናኙበት ሽማግሌ ነው ማለት ይችላል። ወደፊት ግን ይሄንን ከእያንዳንዱ ቀበሌ ጉዳዩ የሚመለከታቸው ታሪክ አዋቂዎች ሰዎች እንዲሳተፉበት የማድረግ ፍላጎት አለን። በሽማግሌዎች በኩል የተደረገውን ጥረት በተወሰነ ደረጃ ሁሉም ሰው ሰላም ስለሚፈልግ ከምንጃርና ከቦሰት ከፈንታሌ ተወጣጡ ሸማግሎች አዳማ ላይ ተገናኝተን ይህንን ጉዳይ ለሐሙስ ለመመልከትም ቀጠሮ ይዘናል። ስለዚህ በዚህ በኩልም የቀጠለው ጥረት በሽምግልና በኩል ውጤት ያስገኛል የሚል እምነት አለኝ።
ልዩነቶችን በግጭት ለመፍታት መሞከር ውድመት እንጂ መፍትሄ ሊያመጣ አይችልም የሚሉት የአማራ ክልል ሰሜን ሸዋ ዞን ወገን ሸማግሌ አቶ ይርጋ የሻነው የሰው ልጅ ሞትና የባሰ ውድመት ለማስቀረት ከሁለቱም ዞን አስተዳደር ጋር በመነጋገር ግጭቱን እያረጋጉ መሆናቸውን ይገልጻሉ። ለዘላቂው መፍትሄ ግን ሁሉም ድርሻውን ሊወጣ እንደሚገባ አቶ ይርጋ ምክራቸውን ለግሰዋል።
በጋራ ድንበር ላይ ያለው ወሰን ለቅድመ ዓለም በጣም መጥፎ ነገር እየሆነ ነው ያለው። እንዲያው እውነት ክልልና ክልሎች መጥተው በአጭር ቀን ውስጥ ይህን ጉዳይ እንዲሁ ቢያውትና በጣም አድርገው የድንበር ውሳኔው ተጠናክሮ ሄዶ ይሄ ድንበር ቢወሰን በጣም ጥሩ ነው። እውነት የወትሮ ነገር አይነሳም፣ የወደፊቱ አቋም ያለው ነገር ይሆናል፣ ግጭት ላይ አይደርስም ነበር እና ለዛ ወሰኑ ቢጠቃለል ጥሩ ነው ለማለት ነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን እናመሰግናለን። ወደ ቀጣዩ ዘገባ አለፈ። አራተኛው ዙር አገር አቀፍ የህዝብና ቤት ቆጠራ እንዲራዘም የቀረበው የውሳኔ ሐሳብ ተገቢ አይደለም ሲል የትግራይ ክልል መንግስት አስታውቋል። የክልሉ መንግስት በተጨማሪም የመንግስትን ተአማኒነት ይሸረሽራል፣ ህገ መንግስቱንም ይጻረራል የሚል አቋም እንዳለው የትግራይ ክልል የንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃ ተሐስተ በትናንትናው ዕለት በሰጡት መግለጫ አመልክተዋል። በኢትዮጵያ በተለያዩ አካባቢዎች የተፈናቀሉ ወገኖችን ወደ ቀያቸው የመመለስ ስራ እንደሚፈልገው ስላልተፈጸመ የቆጠራው ጊዜ እንዲራዘም የሚል የውሳኔ ሐሳብ የፌዴራል የህዝብና ቤት ቆጠራ ኮሚሽን ባለፈው ሳምንት ማቅረቡ አይዘነጋም። ለዝርዝሩ የመቀሌ ዘጋቢያችን ሙልጌታ ጽባ እንደሚከተለው አቅርቦታል።
ከመጋቢት 29 2011 ዓ.ም ጀምሮ በሁሉም የኢትዮጵያ አካባቢዎች ይካሄዳል ተብሎ የነበረው የህዝብና ቤት ቆጠራ ባለፈው ሳምንት የፌዴራል ህዝብ ቆጠራ ኮሚሽን ባካሄደው አስቸኳይ ስብሰባ አራተኛ የህዝብና የቤት ቆጠራ ላልተወሰነ ጊዜ እንዲራዘም መወሰኑን ተከትሎ የትግራይ ክልል መንግስት ትክክል አይደለም በማለት ተቃውሞታል። የክልሉ አቋም አስመልክቶ በትናንትናው ዕለት መግለጫ የሰጡት የኮሚሽኑ አባልና በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል ንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃም ተፈስተ የቆጠራ ስራው በተያዘለት ጊዜ እንዲካሄድ የተለያዩ ዝግጅቶች ሲደረግ ቆይቷል ሲሉ ተናግሯል። ብዙ ሀብትና ጉልበት ወጪ የተደረገለት ትልቅ ሀገራዊ እቅድ በጊዜው አለመፈጸም ብክነት ነውና ለዚህም ተጠያቂ ሳይቀመጥለት ነው የተወሰነው ብለዋል። ውሳኔው ከህገ መንግስቱ ድንጋጌዎች ጋር እንደማይጣጣም ዶክተር አብርሃም ገልጸው ችግሮች ቢያጋጥሙ እንኳን ፈጣን መፍትሄ በመስጠት ስራውን ማስቀጠል ይገባ ነበር እንጂ መራዘሙ ትክክል አይደለም ሲሉ ተናግሯል።
በእኛ በኩል እንደ ትግራይ ክልል ቆጠራው በታቀደለት ጊዜ መካሄድ አለበት የሚል አቋም ነው የወሰነው። ለዚህም አስፈላጊ ዝግጅት አድርገናል። በቀሩት ጊዜያትም የቀሩት ስራዎች ለማከናወንና ቆጠራው በስኬት እንዲካሄድ ለማድረግ ዝግጁ መሆናችንን ተገምግመዋል ማለት ነው በኮሚሽኑ ጭምር። ስለሆነም ቆጠራው በእቅዱ መሰረት መካሄድ አለበት የሚል አቋም ነው ያራመድነው።
መጋቢት 9 2011 ዓ.ም የህዝብና የቤት ቆጠራ ስራው እንዲራዘም ከመወሰኑ ከ12 ቀናት በፊት ኮሚሽኑ ባካሄደው ስብሰባ ሁሉም ስራዎች በታቀደው መሰረት እየሄዱ ናቸው ተብሎ ተገምግሟል ያሉት ዶክተር አብርሃም ተፈስተ በአጭር ጊዜ ውስጥ ግን ትልቅ ችግር ሳይፈጠር ይህ ሀገር አቀፍ ትልቅ መርሃ ግብር እንዲራዘም መደረጉ የመንግስት አሰራር ግልጽነት የጎደለው መሆኑ ያሳያል ብለዋል። ለቆጠራ ስራው የሚያስፈልጉ ዘመናዊ የሞባይል ታብሌቶች፣ ጂፒኤስ እና ሌሎች ግብዓቶች በተገዙበት ከ180,000 በላይ ቆጣሪዎችና ተቆጣጣሪዎች ለስራው ዝግጁ በሆነበት ሁኔታ ቆጠራው እንዲራዘም የውሳኔ ሐሳብ መቅረቡ ስህተት ነው በማለት ተቃውሞውታል። ይህ ቆጠራ መራዘም በውጭ አገራት መንግስታት የሀገሪቷ ታማኝነትም የሚሸረሽር ነው ብለዋል።
ይሄ ቆጠራ በዓለም አቀፍ ደረጃም ትልቅ ትኩረት የተሰጠው ቆጠራ ነው። በቴክኖሎጂ የታገዘ ቆጠራ ስለሆነ የተለያዩ አካላት በተለየ መልኩ እየተከታተሉት የቆዩ ስራ ነው ይሄ። አንዳንዶቹም በገንዘብ፣ በቴክኖሎጂ፣ በሙያ እና በሎጂስቲክስ እየደገፉት መጥተዋል። ቆጠራው መራዘሙ የአመራር የመንግስት ውድቀት ያሳያል የሚል ሀሳብ ነው ያለን። የፌዴራል መንግስቱ ለውሳኔዎቹ ለፖሊሲዎቹ ተፈጻሚነት ያለው ብቃትና ዝግጁነት አናሳ እንደሆነ ያሳያል የሚል እናት ነው ያለን ለሶሻል ሚዲያና ለሌሎች ኃይሎች የሚያነሱት መነሻ በማድረግ የሚወሰድ መንግስት የሆነ እንዳለ ነው ያየ ነው። ብዙ ሀብት የፈሰሰበት ብዙ ኢንቨስትመንት የፈሰሰበት ስራ ሆኖ ሳለ ለኪሳራ የሚዳርግ ውሳኔ ነው። ህገ መንግስቱን የሚሸረሽር ውሳኔ ነው። በአጠቃላይም ከዚህ በኋላ ቆጠራ ይካሄዳል ወይ የሚለውን ጥያቄ በጣም ከባድ ጥያቄ ያደርጋል።
የህዝብና የቤት ቆጠራ ኮሚሽን ባለፈው መጋቢት 9 2011 ዓ.ም ተመረጥ ባካሄደው ስብሰባ በግጭት ምክንያት የተፈናቀሉ በርካታ ወገኖች ወደ ቀያቸው የመመለሱ ስራ በበቂ ሁኔታ ባለመስራቱ ቆጠራው እንዲራዘም የውሳኔ ሐሳብ ለተወካዮችና ለፌዴሬሽን ምክር ቤቶች እንዲቀርብ መወሰኑ ይታወሳል። ለቆጠራው የሚያስፈልጉ ግብአቶች ማሰራጨት ቢጀመርም ከትግራይ ክልል ውጭ ግብአቶች እንዳልተጓጓዙም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታ ለዘገባውና አመሰግናለን። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ ቫቲካን ይመልሰናል። የቫቲካን የሴቶች መጽሔት መስራችና ሴቶች የሆኑበት ያዘጋጆች ቦርድ አባላት የስም ማጥፋት ዘመቻ እየተካሄደብን ነው፣ በወንዶች ቁጥጥር ስር እንሆንም እየተሞከረ ነው የሚሉ ተቃውሞችን በማሰማት ከስራ ለመሰናበት ጭምር ወስነዋል ይላል። የሴቶች ቤተ ክርስቲያን ዓለም የተባለው ወርሃዊ መጽሔት ቫቲካን ከምታሳትመው ዕለታዊ በቤተ ክርስቲያን ጉዳዮች ላይ የሚያተኩረው ጋዜጣ ጋር የተያያዘ ሲሆን ደናግል በካህናት የወሲብ በደል እየተፈጸመባቸው ነው በሚል መጽሔቱ ካወገዘ በኋላ የዕለታዊው ጋዜጣ አዲሱ አዘጋጅ በሴቶች መጽሔት ላይ አሻጥር እየፈጸሙ ነው ሲልም የሴቶች መጽሔት አዘጋጅ ኮሚቴ ከሷል። የአሜሪካ ድምጽ አዘጋቢ ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ትታብላችሁ ታቀርባለች።
የካቶሊክ ቤተክርስቲያን በካህናት የተፈጸሙ በደሎችን የመደበቅና አጥፊዎቹ እንዳይጋለጡ የመከላከል ታሪክ እንዳላት ተገልጿል። ይሁንና በደሎቹ እንደቀጠሉ የሚያሳዩ ሁኔታዎች መከሰታቸው አልቀረም። ባለፈው የካቲት ወር በቫቲካን የሴቶች መጽሔት ላይ ወጣ እትም ካህናት የወሲብ ጥቃት ፈጽመውብናል ያሉ ደናግል እንዳሉ፣ አንዳንዶቹ ጽንስ ለማቋረጥ ተገደናል ማለታቸውን ዘገባው ጠቅሷል። ጽንስ ማስወገድ በካቶሊክ ቤተ ክርስቲያን የተወገዘ መሆኑ የሚታወቅ ነው። የሴቶች ቤተ ክርስቲያን ዓለም የሚባለው ወርሃዊ መጽሔት መስራች ጋዜጠኛ ሉሲታ ስካርፊያ ያብራራሉ።
Noi abbiamo ricevuto tantissimi. We've received many reports of these abusive situations. So
እንደዚህ አይነት በደሎች እንደሚፈጸሙ የሚገልጹ በርካታ ዘገባዎች ደርሰውናል። ስለሆነም ስለ ጉዳዩ መናገር ያለብን ጊዜ ደርሷል። ይፋ ካላደረግነው ግን ስለ ጉዳዩ የጻፉልንና የነገሩን ሴቶችን ተአማኒነት እናጣለን።
ሉሲታ ስካርፊያ ያይዞም የቫቲካን ላ ኦሰርቫቶሬ ሮማኖ ለታዊ ጋዜጣ አዘጋጅ ባለፈው ጥር ወር መጽሔቱን በቁጥጥራቸው ስር ለማድረግ አቅደው ነበር። ነገር ግን መስራቿና ሴቶቹ አዘጋጆች ስራውን ለቀቀልን በማለታቸው እንደተውት ገልጸዋል። መጽሔቱ በደናግል ላይ ስለሚፈጸመው የወሲብ ጥቃት ጽሑፍ ካወጣ በኋላ ደግሞ ለኦሰርቫቶሬ በሴቶቹ መጽሔት ላይ የአሻጥር ዘመቻ ከፈተ ይላሉ ስካርፊያ።
Prima c'è stato un tentativo. First, there was an attempt on the part of the new director to participate himself in our meeting.
አዲሱ ስራ አስኪያጅ መጀመሪያ በመጽሔቱ ዝግጅት ስብሰባዎቻችን ላይ ለመሳተፍና ሌሎችም እንዲሳተፉ ለመጋበዝ ሞከሩ። ይሄ ደግሞ ተደርጎ ያቀም ለብዙ አመታት አብሮና ተቀራርቦ ሲሰራ የቆየውን ቡድን መከፋፈል ይሆናል። ይህን ሙከራ ለማቆም ችለናል። ከዚያ በኋላ ስራችንን መና የሚያደርግ ጽሑፍ በእለታዊው ጋዜጣ ለኦሰርቫቶሬ ሮማኖ ላይ ወጣ። ጽሑፉ ሴቶች በካቶሊክ ቤተክርስቲያን ስለሚኖራቸው ሚና የሚገልጽ ሲሆን ከኛ አቀራረብ የተለየ ሆኖ ሳለ ምላሽ እንድንሰጥበት አልተደረገም። በአንድ ጥም ውስጥ ሁለት የተለያዩ መንፈሶች ያሉ ነበር የሚመስለው። የኛን የሚጻረር አይነት ማለት ነው። ስለሆነም በሴቶች መካከል ፍጥጫ እንዲኖር ስላልፈለግን ከሰባት አመታት በኋላ ስራውን ለማቆም ወሰንን።
በደናግል ላይ ስለሚፈጸሙ የወሲብ ጥቃቶች ጽሑፍ መውጣቱ ለዘመናት ተደብቆ የቆየ ጉዳይ ይፋ እንዲሆን በማድረግ ተመግሷል። ይህ ጽሑፍ ከወጣ በኋላ ርዕሰ ሊቃነ ጳጳሳት ፍራንሲስ ድርጊቱ እንደሚፈጸም አምነው ተቀብለዋል። ከላይ በባለስልጣናት የተመደብን ሳይሆን አዲስ ሐሳብ ስላለን እንከበር ነበር ይላሉ ስካርፊያ።
We were a real novelty in the Vatican. A new initiative because we were born...
ለቫቲካን በርግጥም በጣም አዲስ ክስተት ነበር። በበላዮች ተመርጠን ሳይሆን አዲስ ተነሳሽነት አዲስ ነገር ይዘን የመጣን ነበርንና እኛው ነበርን የፈጠርነው። ከረሳሊቃነ ጳጳሳት ቤኔዲክት ፈቃድ ካገኘንም በኋላ ምን ጊዜም ቢሆን ራሳችንን ችለን ነበር የምንሰራው። የመጽሔቱን ኃላፊም እንመርጥ ነበር። ያዘጋጅ ኮሚቴውን የምንመርጠው እኛው ራሳችን ነበርን። ግሩም የሆነ የምሁራን ቤተ ሙከራ ነበር።
የላ ኦሰርቫቶሬ ሮማኖ ጋዜጣ ስራ አስኪያጅ አንድሪያ ሞዳ የሴቶቹን መጽሔት ለማዳከም አልሞከርኩም። በቫቲካኑ ዕለታዊ ጋዜጣ ላይ የሌሎች ሴቶች ድምጽና አመለካከት እንዲጸባረቅ ስለፈለኩ ነው የሚል መግለጫ አውጥተዋል።
አድማጮች አሁን ጥቂት ማስታወሻዎችና ማሳሰቢያዎች ኖሩናል። ቀዳሚው ማስታወሻ ስለ አሜሪካ ድምጽ የሳተላይት ስርጭት መቋረጥ።
የተከበራችሁ የአሜሪካ ድምጽ አድማጮችና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ የቴክኒክ እክል ሳቢያ የናይል ሳት ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ አረጋግጠናል። እናንተም በዘጋቢዎቻችን አማካኝነት በኢሜይልም በመትልኩልን አረጋግጠናል። ይቅርታ ጠይቀናል። አሁንም ይቅርታችን ይቀጥላል። የሰራላፊዎቻችን በተሻለ ፍጥነት ችግሩ ይፈታል ብለውናል።
የአየር ስርጭቶቻችንን ታዲያ ባጭር ሞገድ አሁን እንደሚተላለፈው በ22 በ25 እና በ31 ሜትር ባንዶች እንዲሁም ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ከዚህ ቀደም ብሎ ደግሞ የጋቢና ፕሮግራም በ49 ሜትር ባንድ ላይ እንዲሁም በፌስቡክ በቀጥታ የሚሰራጩ በመሆናችን በፖድካስትና በድረገጻችን ላይም ፕሮግራሞቻችንን በሚቀላችሁ መንገድ በመከታተል አብራችሁን እንድትቆዩ እንጠይቃለን። በቅርቡም ይህ ችግር ሙሉ በሙሉ እንደሚፈታ በሳተላይት አድማጮቻችንም በለመዳችሁት መንገድ እንደምታገኙ ቃል እንገባለን። ሁሉን አቀፍ ለሆነ ለሚዛናዊና ትክክለኛነቱ ለተረጋገጠ መረጃ የመንግስቴ ምርጫችሁን የአሜሪካ ድምጽን ተከታተሉ።
እሱስ ይሰራ ግን እንደማሳሰቢያ ያለኝ እኔ
የግል ነው።
ሬዲዮ የነበራቸው ሰዎች ሬዲዮ ማድመጥ ትተዋል በናይል ሳት ለምደው። ስለዚህ ናይል ሳታችን እስከሚሰራ በሬዲዮ ተከታተሉ እባካችሁ።
በጥግ ያዘችውን ሬዲዮ አራክፋችሁ ጠረቅ ጠረቅ አድርጋችሁ አስተካክሉ ይያልከ ነው።
በጣም
ግርም ነው። ያየናን ምን መስለው ከታላቅ አክፕሮት ጋር የአሜሪካ ድምጽ አድማጮች ሌላ የፕሮግራም ማሳሰቢያ ይኖራናል። እዚህ ግድም ለጥያቄው መልስ የተሳትፎ ጥሪ ነው ተከታዩ። በአሁኑ ጊዜ በተለያዩ የኢትዮጵያ ከተሞችና በየአካባቢዎቹ እየታየ ያለው የመሬት ወረራ ሲሉ ባለስልጣናቱ የሚጠሩትና ይህ እንቅስቃሴ በሌላ በኩል ደግሞ ህገወጥ የሚባሉ ቤቶችን የማፍረስ እርምጃ አነጋጋሪ እየሆነ መጥቷል። ይህንን ችግር ድሬዳዋ ለመፍታት ያሰበችበት መንገድ ሮሚያ ውስጥ እየታየ ካለው ሁኔታ የተለየ ነው።
የከተማይቱ የመሬት አያያዝ ቢሮ ኃላፊ ዶክተር ደራራ ሁቃ በመሬት ወረራ ስለተገነቡ ህገወጥ ናቸው የሚባሉትን 20,000 ቤቶች እንደማያፈርሱ ተናግረዋል። በሌላ በኩል ደግሞ የኢትዮጵያን የተለያዩ የህብረተሰብ ክፍሎች ያጋጨና ያበጣበጠ ያለው ህገ መንግስቱ ነው ሲሉ ክስና ወቀሳ የሚያሰሙ የአስተሳሰብ መሪዎችና የፖለቲካ ሰዎች ብዙ ናቸው።
ቦስተን ማሳቹሴትስ የሚገኙት የህግ ባለሙያ ድርጅት የህግ ባለሙያው አቶ ደረጀ ደምሴ ቡልቶ በቅርቡ አዲስ አበባ ላይ ተደርጎ በነበረው የራይ ለኢትዮጵያ 7ኛ ጉባኤ ላይ ባቀረቡት ጽሑፍ ይህንን የህገ መንግስቱን ጉዳይ ፈትሸውታል። ለጥያቄው መልስ በሁለቱ ዋና ዋና ጉዳዮች ላይ ለአድማጮች ጥያቄዎች መልስ እንዲሰጡ የድሬዳዋውን ዶክተር ድራንና የቦስተኑን አቶ ደረጀን ጋብዟል።
ጥያቄዎቻችሁን ከዛሬ ጀምራችሁ እስከ ነገ በስቲያ
ሐሙስ እስከ
ነገ ዛሬ ረቡዕ እስከ ነገ ሐሙስ ምሽት እንድትልቁልን ጋብዛለን። አድማጮች
ለጥያቄዎቻችሁ ለመላሾቹ በቀጥታ ማቅረብ የምትፈልጉ ከሆነ ጥያቄዎቻችሁን የስልክ ቁጥሮቻችሁን ብትልኩልንም ፕሮግራሞቹ ሲቀርጹ ደውለን እናገኛችኋለን። በድምጽ ለማኖር የምትፈልጉ በስልክ ቁጥር 202-205-9942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምጽ በተቀረጸ መስታሪያ መሰረት አኑሩ ወይም በኢሜይል horn@voanews.com ላይ ጻፉልን ወይም በፌስቡክ @voaamharic ላይ አስፍሩ። ለጥያቄው መልስ ተሳተፉ። አሁን አዲሱ
እልኝኩ
የርዕሰ ወሬዎችን አንድ 40 ሰከንድ ይልሃል።
በኢትዮጵያ የተባበሩት መንግስታት ድርጅት ቋሚ ተጠሪ ኢነስ ቹማ የኢትዮጵያ መንግስት በትክክል እየተጓዘ ነው ሲሉ ተናገሩ። ስኬታማ እንደሚሆንም ድጋፍ ያስፈልጋል ሲሉ አክለው ተናግረዋል። ጠቅላይ ሚኒስትሩ እየወሰዳቸው ያሉ የማሻሻያ እርምጃዎች ቀላል እንዳልሆኑ የተናገሩት ሚስተር ቹማ ያጋጠሙ ያሉ ፈተናዎች መታየት ያለባቸውም ከዚሁ አኳያ እንደሆነ መክረዋል። በኤረር ከተማ ለአስር ቀናት ተሰብስበው የነበሩት የኢሳና ጉርጉራ ጎሳዎች የሀገር ሽማግሌዎች እርቅ መሳካቱን የሄዱት ተሳታፊዎች በተለይ ለቪኦኤ አስታውቀዋል። ባለፉት ወራት በሁለቱ ጎሳዎች መካከል የተፈጠረው ግጭት ለሰዎች ሞት፣ አካል ጉዳት፣ የንብረት ውድመትና የመስኖ እርሻ ጥፋት መንስኤ እንደነበር የተገለጸ ሲሆን የተበደሉ ወገኖች እንዲካሱ መስማማታቸውንም የኢሳ ጎሳ የሀገር ሽማግሌና የእርቁ ሂደት አስተባባሪ አቶ አብዶ ዑመር እንዲሁ ለቪኦኤ ገልጠዋል። ዋና ዋናዎቹ ዜና እነዚህ ነበሩ።
አድማጮች፣ አሁን ወደ ሁለተኛው አጋማሽ ስርጭታችን በርዕሰ ወሬዎቹ ዘልቀናል። ወደ ቅንብሮቹ ክፍለ ጊዜ ነው የምንሻገረው። ቀዳሚው ታዲያ ዲሞክራሲ በተግባር የዩናይትድ ስቴትስ ፕሬዝዳንት 2016 ፕሬዝዳንታዊ ምርጫ ዘመቻ ከሩሲያ ጋር ግንኙነት ኖሮት እንደው እንዲያጣሩ የተሰየሙት ልዩ ምርማሪ ሰሞኑን ባቀረቡት ሪፖርት መሰረት የፈጸሙት ወንጀል ያለመኖሩን ጠቅላይ አቃቤ ሕጉ ማስታወቃቸው ይታወሳል። ፕሬዝዳንቱ ይህንኑ ተከትሎም ወደ ተከላካይነት ለመግባት ጊዜ አላባከኑም ይለናል ተከታዩ ቅንብር። በዚህ ጉዳይ ላይ የዲሞክራቲክ ፓርቲው አመራሮችና የክሬምሊን ቤተ መንግስት ቃል አቀባይ ሰጧቸውን አስተያየቶችና ሌሎች ዘጋቢዎች ያካቱ ሰለሞን ክፍሌ በምሽቱ ዲሞክራሲ በተግባር ቅንብር እንደሚከተለው አቅርቦታል።
የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር በእሁዱ ደብዳቤያቸው ሮበርት ሙለር በ2016ቱ ምርጫ የሩሲያን ጣልቃ ገብነት አስመልክቶ ስላካሄዱት ምርመራ ያወጡት ሪፖርት ፕሬዚደንት ዶናልድ ትራምፕ ወይም ከዘመቻው ጋር ግንኙነት ያለው ማንኛውም ሰው ከሩሲያ ጋር ስለ ማሴሩ ወይም ስለ መተባበሩ ያገኙት ምንም ማረጋገጫ የለም ብለዋል። ባር በዚህ ሁለት 22 ወራት የፈጀውን የሙለርን ፍሬ ነገሩን ብቻ የያዘ ሪፖርት ለዩናይትድ ስቴትስ የተወካዮች ምክር ቤትና ለሕዝብ ይፋ አድርገዋል። ሮበርት ሙለር ግን የደረሱበትን ድምዳሜ ለዩናይትድ ስቴትስ ፍትህ ሚኒስቴር የሰጡት ከሁለት ቀናት ቀደም ብለው አርብ ዕለት ነው። የምርመራው ውጤት ከተገለጸ ጥቂት ጊዜ በኋላ ፕሬዚደንት ትራምፕ በዋይት ሃውስ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ያስተናግዱ ነበር። በዚህ ወቅት ለጋዜጠኞች ሲናገሩ ስለ ተካሄደው ምርመራ በስሜት ነበር ያስረዱት።
I will tell you, I love this country. I love this country as much as I can love anything. My family, my country.
ልነግራችሁ እወዳለሁ። ይቺን አገር እወዳታለሁ። ይቺን አገር መውደድ የሚቻለኝን ያህል እወዳታለሁ። እንደ ቤተሰብና እንደ እግዚአብሔር እወዳታለሁ። እነርሱ ያደረጉት ግን ሐሰተኛና መጥፎ ተግባር ነው። አሁን በኔ ላይ የደረሰው ችግር ወደፊት በየትኛውም ፕሬዝዳንት ላይ እንዲደርስ አንፈቅድም።
ፕሬዚደንት ትራምፕ በጉዳዩ ምንም ያህል ይናደዱ እንጂ ታዲያ ሮበርት ሙለር ያካሄዱት ምርመራ ሚስተር ትራምፕን ጨምሮ የምርጫ ዘመቻቸው ከሩሲያ ጋር አለማሴሩን በማረጋገጡ ድል ማድረጋቸው ተሰምቷቸዋል። የሙለር ሪፖርት በነገራችን ላይ ፕሬዚደንቱ በፍትህ አሰራሩ ጣልቃ ስላለመግባታቸው ግን ሙሉ በሙሉ ነጻ አያደርጋቸውም። ጠቅላይ አቃቤ ሕጉ ዊሊያም ባር በበኩላቸው ይህን ክስ አስመልክቶ ሕጋዊ ሂደቱን ለማስቀጠል የሚያስችል በቂ ማስረጃ የለም ይበሉ እንጂ ሙለር የደረሱበት ድምዳሜ ማለትም ትራምፕን ሙሉ በሙሉ ነጻ እንዳላወጣ አውስቷል። ሪፖርቱ በወጣ ማግስት ሰኞ የዋይት ሃውስ ቃል አቀባይዋን ሳራ ሳንደርስን ጨምሮ የትራምፕ ደጋፊዎች በመገናኛ ብዙሃኑ ላይ ያነጣጠሩ ጥቃቶችን ከፍተዋል።
It's not just that they reported and spread a slanderous, malicious lie, but they hoped for the takedown.
መገናኛ ብዙሃኑ የተዛቡና ጎጂ የሆኑ የሐሰት ዜናዎችን ማቅረብ ብቻ ሳይሆን የዩናይትድ ስቴትስን ፕሬዝዳንት ከስልጣን እናባረራለን የሚል ተስፋ ነበራቸው።
ሌላው የትራምፕ ጠንካራ ደጋፊ ሪፐብሊካኑ ሴናተር ሊንሲ ግራም በበኩላቸው አሁን ጊዜው ያለፈውን ወደ ኋላ ትተን ወደፊት የምንጓዝበት ነው ብለዋል።
There are some people who are never going to accept the Mueller report, what I say or what Mr. Barr does. But by any reasonable standard
አንዳንድ ሰዎች አሉ ፈጽሞ የሙለር ሪፖርት የማይቀበሉ እኔም ለውን ወይም ዊሊያም ባር የሚያደርጉትንም እንዲሁ። ነገር ግን በማንኛውም መመዘኛ ሚስተር ሙለር በትራምፕ የመረጡኝ ዘመቻ ላይ ጥልቅ ምርመራ ሂደት አካሂደዋል።
የተቃዋሚው የዲሞክራቲክ ፓርቲ አባላት ግን ሚስተር ሙለር ፕሬዝዳንቱ በፍትህ አሰራሩ ጣልቃ ገብተዋል ሲሉ ባቀረቡት ሪፖርት ላይ ማጥቆር ይፈልጋሉ። ይህም ብቻ አይደለም ተቀንጭቦና ቁም ነገሩ ብቻ ተጨምቆ ሳይሆን ሙሉ የሙለር ሪፖርት ለህዝብ ይፋ እንዲደረግ ጠይቀዋል። የኒውዮርኩ ጄሮልድ ናድለር በሴኔቱ የፍትህ ኮሚቴ ሊቀመንበር ያስረዳሉ።
These conclusions raise more questions than the answer, given the fact that Mueller uncovered evidence.
Robert Mueller የደረሱበት ድምዳሜ ከሚሰጡት መልስ ይልቅ ብዙ ጥያቄዎችን የሚያስነሳ ነው። በተለይ ራሳቸው እንደተናገሩት ፕሬዝዳንቱን ነጻ ሊያወጡ የማያስችሉ መረጃዎች አሉኝ ከሚሉት አንጻር
ፕሬዝዳንቱ ስልጣናቸውን በመጠቀም በፍትህ አሰራሩ ጣልቃ ገብተዋል የሚለው የወቅቱ ጥያቄ በ2020ው የምርጫ ዘመቻም ሊነሳ እንደሚችል ይገመታል። በተለይ እንደ ሴናተር በርኒ ሳንደርስ ያሉ የዲሞክራቲክ ፓርቲው ተፎካካሪዎች ይዘውት ሊሄዱ እንደሚችሉ ታምኖበታል። በርኒ ሳንደርስ
I want the whole damn report because nobody
ሙሉን የምርመራ ሪፖርት ነው ማየት የምፈልገው ምክንያቱም ማንም ሰው በተለይ እኚህ ፕሬዝዳንት ከህግ በላይ ሊሆኑ አይችሉም።
ፕሬዝዳንት ትራምፕ ለጊዜው ከሮበርት ሙለር ምርመራ ያመለጡ ቢመስልም ኮንግሬሱና የኒውዮርክ ጠበቆች የያዟቸው ምርመራዎች ይጠብቋቸዋል። በእርግጠኝነት ግን በልዩ መርማሪው የተሰጠው ሪፖርት ለትራምፕ ፖለቲካ ከፍተኛ ግፊት እንደሚሰጥ ይታመናል። በተለይ ከስልጣን የመባረራቸውን እድል ከመቼውም በበለጠ ያጨልማል ሲሉ የቨርጂኒያ ዩኒቨርሲቲው ምሁር ላሪ ሳባቶ ያስረዳሉ።
It's easy to advocate for impeachment. It is very difficult.
ፕሬዝዳንቱ ከስልጣን መባረር አለባቸው ብሎ መከራከር ቀላል ነው። በእርግጠኝነት ከስልጣን ማስነሳቱንና ለዚያ የሚያበቃውን ህጋዊ ሂደት ተግባራዊ ማድረጉ ግን ፈጽሞ የማይቻል ነው።
ትራምፕ በዚህ መሃል የሙለር ምርመራ ውጤት ያስገኘላቸውን የፖለቲካ ድል እያጣጣሙ ለመጪው ፕሬዝዳንታዊ ምርጫ ባለ ኃይላቸው መንቀሳቀስ ጀምረዋል። ይበንዲን ዳለ የክሬምሊን ቤተ መንግስት ቃል አቀባይ ከመርመራው ውጤት በኋላ አስተያየት ሰጥተዋል። በተለይ የ2016ቱ የትራምፕ የምርጫ ዘመቻ ከሩሲያ ጋር አላሴረም አልተባበረም መባሉ አስደስቷቸዋል። ቃል አቀባዩ ዲሚትሪ ፔስኮቭ ስለዚህ ሲናገሩ የሩሲያ መንግስት ከዩናይትድ ስቴትስ ጋር ግንኙነቶችን ለማሻሻል ዝግጁ ነው ብለዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ለቀደመው የዲሞክራሲ በተግባር ፕሮግራሙ ሰለሞን ክፍሌን እናመሰግናለን። አሁን ወደ ሳምንታዊው ቤተሰቦች ሴቶችና ቤተሰብ ከሴቶችና ቤተሰብ አስቀድመን የቅድሙ ማስተዋወሻ እናስተዋውስ።
እሺ አግኝቻለሁ ነው የአድማጮች የጥያቄው መልስ ተሳትፎ አድማጮችን ለመጠየቅ ወይም ለማሳሰብ ነው። ጉዳዩ እንዴ ነው? በአሁኑ ጊዜ አድማጮች በተለያዩ የኢትዮጵያ ከተሞችና በአካባቢዎቻቸው እየታየ ያለው የመሬት ወረራ ሲሉ ባለስልጣናቱ የሚጠሩት እንቅስቃሴና በሌላ በኩል ደግሞ ህገወጥ የሚባሉ ቤቶችን የማፍረስ እርምጃ እያነጋገረ ነው። ይህን ችግር ድሬዳዋ ለመፍታት ያሰበችበት መንገድ ኦሮሚያ ውስጥ እየታየ ካለ ሁኔታ የተለየ ነው።
የከተማይቱ የመሬት አያያዝ ቢሮ ኃላፊ ዶክተር ደራራ ሁቃ በመሬት ወረራ ስለተገነቡ ህገወጥ ናቸው የሚባሉ 20 ሺህ ቤቶች እንደማያፈርሱ ተናግረዋል። በሌላ በኩል ደግሞ የኢትዮጵያን የተለያዩ ህብረተሰብ ክፍሎች ያጋጨና ያበጣበጠ ያለው ገመንግስቱ ነው ሲሉ ክስና ወቀሳ የሚያሰሙ ያስተሳሰብ መሪዎችና የፖለቲካ ሰዎች በርካቶች ናቸው።
ቦስተን ማሳቹሴትስ የሚገኙ የህግ ባለሙያው አቶ ደረጀ ደምሴ ቡልቶ በቅርቡ አዲስ አበባ ላይ ተደረገ በነበረ የራእይ ለኢትዮጵያ 7ኛ ጉባኤ ላይ ባቀረቡት ጽሑፍ ይህን የህገ መንግስቱን ጉዳይ ፈትሸውታል። ለጥያቄው መልስ በሁለቱ ዋና ጉዳዮች ላይ ነው እንግዲህ ለአድማጮች ጥያቄ መልስ እንዲሰጡ እንግዳ የጋበዘው። ተጋባዥ እንግዳ የድሬዳዋውን ዶክተር ደራራንና የቦስተኑን የህግ ባለሙያ አቶ ደረጀን ነው የጋበዝነው።
ታዲያ ጥያቄዎቻችሁን ከዛሬ ጀምሮ እስከ ነገ ሐሙስ ምሽት ድረስ እንድትልኩልን እንጋብዛለን። ነገ ከነገ በስቲያ አርብ ታዲያ የሚቀረጽበት ሰዓት ስለሆነ በድምጽ የምትልኩት በዚያ ሰዓት መልእክታችሁን ለማድረስ ተሰናዱ።
አዎ እስከ ነገ ድረስ ደውሉ። ጥያቄዎቻችሁንም እዛ ላይ ታረጋላችሁ። ድምጻችሁ ተመልሶ ይሰማል። እንግዶቹም ይመልሳሉ ማለት ነው። ጥያቄዎቻችሁን ለመላሾቹ በቀጥታ ለማቅረብ የምትፈልጉ ከሆነ እንዳልኩት ስልክ ቁጥሩን ብትልኩ እኛ ደግሞ ቀርጸን ድምጻችሁን ቀርጸን እናሰማለን።
አዎ እኔ ስልክ ቁጥራችንን ለማስተዋወስ 202-205-9942 የውስጥ መስመር 14 ነው።
ወይ
አሁን ቀደም ብለን ወደ አስተዋወቅ ነው ሴቶችና ቤተሰብ ነው የምንመለሰው። አድማጮች የኢትዮጵያ ሴቶች መብት ማዕከል በእንግሊዘኛው አጽህሮት መጠሪያው ክሩ በየአመቱ እንደሚያደርገው አመታዊ ጉባኤውን ባለፈው ቅዳሜ እዚህ ዋሽንግተን ዲሲ ላይ አካሂዷል። ቆንጅት ታየ ለዛሬ ሴቶችና ቤተሰብ እንዲህ አሰናድተዋለች።
ጉባኤውን ለመጀመሪያ ጊዜ በዋሽንግተን የኢትዮጵያ ኤምባሲ ነበር ያካሄደው። ከአመት በፊት የተቃውሞ ድምጽ ልናሰማ ደጃፉ ላይ ለዚያውም ከመንገድ ባሻገር ነበር የምንኮለኮለው። ዛሬ ኤምባሲው ውስጥ ጉባኤያችን መካሄዱ ታሪካዊ ነው ይላሉ ከማዕከሉ መስራች አባላት መካከል አንዷ የሆኑት ወይዘሮ ወሰንየለሽ ደበላ። በውጭ ጉዳይ ሚኒስቴር የሴቶች ህጻናትና ወጣቶች ጉዳይ ዳይሬክተር ወይዘሮ አልማዝ ገበያውም በጉባኤው ላይ ተገኝተው ንግግር አድርገዋል። ተናጋሪዎቹ ዶክተር መና ደምሴ የዩናይትድ ስቴትስ ኮንግረስ ጥቁር አሜሪካውያን አባላት ፋውንዴሽን ኮንግሬሽናል ብላክ ኮከስ የምርምር ምክትል ፕሬዝዳንት የሆኑት የዩኮድ ግርልስ መስራች የኮምፒውተር ሳይንስ ፕሮፌሰሯ ቤተልሄም ግሮንበርግ እና የፓን አፍሪካን ሴቶች ድርጅት ፓድዋ መስራች ዶክተር ሬሚ ዱሌ አነቃቂና አስተማሪ ንግግሮችን አድርገው ተሰብሳቢውን አስደስተውልናል ብለዋል ወይዘሮ ወሰንየለሽ።
በጣም ደስ ብሎናል። ብዙ ሰው ነው የመጣው። ተናጋሪዎቻችንም ሴቶችን የሚያበረታቱ መልእክቶችን አስተላልፈውልናል። ብዙ ትምህርት አግኝተናል ብዬ ገምታለሁኝ። ጥሩ ጥያቄ ነው ያነሳሽው። ኢትዮጵያ ኤምባሲ ከዚህ ቀደም ብሎ በነበሩት አመታት በሰላማዊ ሰልፍ በተቃውሞ የምንመጣበት እንደውም አጥሩ ጋር ማንደርስም ነበረ። ከአጥሩ ባሻገር ነበረ ቆመን ተቃውሞ እናሰማው የነበረ። ይሄ ሁሉ ነገር አልፎ ለውጥ መጣና ለመጀመሪያ ጊዜ በኢትዮጵያ ኤምባሲ አገራችን የገባን ያህል ነው የሚሰማን። ደስ የሚል ታሪካዊ ቀን ነው እንላለን። የዘንድሮን ኮንፈረንስ
አዲስ ቀን ካሉ ዘንድሮ ብዛት ያላቸው ሴቶች ለስልጣን ቦታ በቅተዋል። ግማሽ በግማሽ ካቢኔው አባላት ሴቶች ናቸው እና ያም እንዴት ታዩታላችሁ?
አንደኛ በጣም ደስ ብሎናል። ይሄ ቀን እንዲመጣ ደግሞ በጣም ብዙ የታገሉ ብዙ ህይወታቸውን መስዋዕት የከፈሉ እህቶቻችንም ወንድሞቻችንም አሉ። በኢትዮጵያ ውስጥ የሴቶች ጥያቄ ከተነሳ ቀደም ብሏል። በብዙ መስዋዕትነት የተገኘ ድል ስለሆነ ደስ እያለን እንደገና ለቀጣዩ ትግላችን ደግሞ ይሄ ውክልና ከላይ ብቻ ሳይሆን እስከ ታች ድረስ ወርዶ የሴቶች ተሳትፎና ውክልና እንደዚህ አድጎ ማየት ስለምንፈልግ ከዚህ ተነስተን ደግሞ የሚቀጥለው ምዕራፍ እንታገላለን።
እሺ ወዘሮ ወሳን ግሪ ባለፈው የዓለም አቀፍ የሴቶች ቀን ማርኬት ክብረ በዓል ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ንግግር ሲያደርጉ ሴቶች ድምጻችሁ የሰላም ድምጻችሁ በደንብ ስለማይሰማ የጥፋት ድምጾች እየጎሉ ነው፣ ድምጻችሁን አሰሙ፣ እናንተ ዝም ስትሉ ሌላው የሚጮኸው ነው የሚሰማው ብለው በረጥሉ ሲያደርጉ የነበረው እንግዲህ የለውጡ ሂደት እያለም ግጭቶች አሉ፣ ሰዎች ይፈናቀላሉ፣ የሴቶች ሚና ምንድን ነው ይላሉ።
ልክ ነው፣ እኔም ሰምቼዋለሁኝ። እርግጥ ነው እውነታቸው ነው። ገና የተስፋ ጭላንጭሉ ገና አልሰፋም ያለው ቀደም ብሎ የተነዛ ብዙ መከራዎች እና ችግሮች ብዙ ክልሎች ስላሉ የተከለለብን ሉስክና ጠራ ድረስ ሰላም የራቀይ ሊመስለን ይችላል። ግን እናሸንፈዋለን ብዬ ነው የማስበው። ግን የሴቶች በዚህ ጉዳይ ላይ መሳተፍ በጣም በጣም ወሳኝ ነው። ለዚህ ነው የሴቶች ድርጅት ማበብ አለበት እና አቅማቸውን ማጎልበት አለብን ይህንን ነገር እንዲዋጉ። እነሱ ካልተሳተፉበት ደግሞ ሰላም አይገኝም ብዬ ነው የማስበው። ምክንያቱም አንደኛ በዚህ ጉዳይ ላይ የመጀመሪያ ተጠቂዎች ሴቶችና ህጻናት፣ አቅመ ደካማ ሽማግሌዎች ናቸው እየተጠቁ ያሉት አሁን በመፈናቀሉ ሂደት ላይ ስናየው። ስለዚህ መከራው የእነሱ ስለሆነ ያውቁታል። ይህንን ለማጥፋትም ትልቅ የታመቀ ጉልበትና ኃይል አላቸው። ገና አልተጠቀምንበትም። እውነታቸውን ነው። ሴቶች ቢጮሁ ይህ ሁሉ ጩኸት ይበርዳል፣ ይቀንሳል ብዬ ነው የማስበው እና ትልቅ ሚና አላቸው።
በዚህ አጋጣሚ ዘሮሰኔለሽ በማህበራዊ መገናኛ ላይ የሚነዙ ወሬዎች አደጋ እያመጡ ነው የሚለውንም እያጣራችሁ አዳምጡ፣ የሚሰጣችሁን ብቻ አትመኑ የሚልም ጥሪ ነው ከየቦታው የሚተላለፈው እና በዚህ አጋጣሚ ምን ይላሉ?
አንዳንድ ጊዜ በግዑዝ ነገር ላይ ሙከራ ብናደርግ ግዑዝ ስለሆነ መልሰን ልናገኘው እንችላለን። ግን በሶሻል ሚዲያ የምናደርጋቸው አነጋገሮቻችን፣ የምንጠቀምባቸው ቃላቶች፣ የምናስተላልፈው መልእክት በሰው ላይ የሚሰራ ሙከራ ነው። ሰውን ደግሞ እንደገና መልሰን አናገኘውም ሰው ከጠፋ በኋላ። ስለዚህ ሶሻል ሚዲያ ተጠቃሚዎች፣ ሶሻል ሚዲያ አዳማጮች በጣም ጥንቃቄ ሊወስዱ ይገባል። አንድ ጊዜ መለስ ብለው ማስታወስ አለባቸው። እናታቸውን፣ አባታቸውን፣ እህቶቻቸውን፣ ወንድሞቻቸውን፣ ዘመዶቻቸውን ማስታወስ አለባቸው። ሰላም ደፈረሰ ማለት ለአንድ ሰው ብቻ አይደለም ወይም ለአንድ ወገን ብቻ አይደለም፣ ሁሉንም ይዞ የሚጠራርጉ የሚሄድ ጎርፍ ነው። ተቀባዮችም ዝም ብሎ ያገኙትን ማዳመጥ ያገኙትን ሁሉ ሼር ማድረግ የለባቸውም። ቢያንስ ሰምተው ለራሳቸው ማጥፋት መቻል አለባቸው። ጥሩ ነገር እንናገርበት አንደበታችንን። ሁልጊዜ አፍራሽ የሆኑ ነገሮች እኛንም ይዘውን ነው የሚሄዱት፣ ልጆቻችንን ይዘውን ነው የሚሄዱት እና ያለንበትን የ21ኛውን ክፍለ ዘመን አእምሮ መያዝ መቻል አለብን። ዲሞክራሲ ደግሞ ለአንድ ሰው ማለት አይደለም። ስለ ዲሞክራሲ ስናወራ ሌላውን ሰው ማካተት ማለት ነው። በቃ ከኛ የተለየውን በቋንቋም ይሁን በቀለምም ይሁን በዘርም ይሁን በጾታም ይሁን ከኛ የተለየውን አካተን መያዝ ማለት ነው ዲሞክራሲ። ስለዚህ ዲሞክራሲ ለአንድ ወገን ብቻ የሚመጣ አይደለም። የሰው ልጅን እኩል እናድርግ፣ ቢያንስ አብዛኛው ሕዝብ የተስማማበትን ነገር ተቀብለን እንሂድ ማለት ስለሆነ ማህበራዊ ሚዲያዎች አጠቃቀማችንን በጣም ማሰብ አለብን። ለማን እንደምንናገር ማወቅ አለብን። ይህንን በአጽንኦት ልጠይቅ እወዳለሁ።
ጠቅላይ ሚኒስትሩ ያደረጉትን ጥሪ እሳቸውን ብቻ ሳይሆኑ በየጊዜው የሚናገሩ ስጋት እንዳለ በግራም በቀኝም ያሉት ናቸው የሚናገሩት እና የእናንተ ድርጅት አሁን በዚህ ስለ ማህበራዊ መገናኛ የተናገሩትን እንዴት አድርጎ ነው ለህዝብ ዘንድ ለማሰራጨት?
በእውነቱ ባለፈው ሳምንት መግለጫ አውጥተናል። አጠቃላይ አሁን ኢትዮጵያ ውስጥ እየታየ ያለውን መፈናቀሎችን ምክንያት በማድረግ የስጋት ሁኔታዎች ናቸው የምንላቸውን ሁሉ አካተን መግለጫ መልእክት ለሁሉም ሰው አካተናል። ከመንግስት ጀምሮ እስከ ተራው ህዝብ ድረስ ጥያቄ ጠይቀናል። ህዝቡም እንዲተባበር፣ ሴቶች ግንባር ቀደም ለሰላም እንዲሆኑ በቃ እንዲሉ ጠይቀናል። መንግስትም እነዚህ ወንጀሉን የሚሰሩትን ያሉትን አነሻሾቹንና ሁኔታውን የሚያባብሱትን ለይቶ አውጥቶ ለህግ ማቅረብ አለበት፣ ለፍርድ ማቅረብ አለበት በአስቸኳይ ብለናል። የሶሻል ሚዲያውም ሌሎች ሚዲያዎች የሚሰሩትን ስራ ህዝቡ ላይ አደጋ የሚያመጣ እንዳይሆን ተጠንቅቀው በኃላፊነት መስራት እንዳለባቸው፣ ተፎካካሪ ፓርቲዎችና ሌሎችም በኢትዮጵያ ጉዳይ ላይ የሚሰሩ የፖለቲካ ድርጅቶች የሚሆኑ የህዝባዊ ድርጅቶች ድምጻቸውን እንዲያሰሙ ይህን ነገር በቃ እንዲሉ ጠይቀን መግለጫ አውጥተናል። እኔም በጣም አመሰግናለሁ።
ቆንጅትና እንግዳዋን እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ መጨረሻው ቅንብር ነው የምንሻገረው። በባሌ ዞን ተራሮች ስር ከሚገኙ የተፈጥሮ ደን 3 ወረዳዎችን ያካለለ እሳት ተነስቶ በደኑ ላይ ጉዳት መድረሱ ተገልጧል። የዞኑ ፖሊስ አደጋው በተለይ በጎባ ወረዳ ትልቅ ጉዳት ማድረሱን ገልጦ እሳቱን አቀጣጥለዋል ተብለው የተጠረጠሩ ሰዎችንም በቁጥጥር ስር መዋሉን ለአሜሪካ ድምጽ ተናግሯል። ዶክተር ጀማል ተጨማሪ ይዟል።
ግዙፉ የባሌ ደን በሰደድ እሳት ተቀጣጥሎ 3 ወረዳዎችን ያካለለ ጫካ የእሳት ሲሳይ መሆኑን ያካባቢው ነዋሪዎች እየተናገሩ ይገኛሉ። ሰሞኑን ጫካው 3 ቀን በቃጠሎ ማሳለፉንና በትላንትናው ዕለት የመደውላቡ ዩኒቨርሲቲ ተማሪዎች የሮቤ ቄሮችና ሌሎች ያካባቢው ማህበረሰቦች ተረባርበው ሲያጠፉ መቆየታቸውን ለአሜሪካን ድምጽ የተናገሩት ሰዎች ጉዳዩ እየተለመደ የመጣና ትኩረት ያጣ መሆኑንም ነው የሚገልጹት።
የሮቤ ቄሮና የመደውላቡ ተማሪ አንድ ላይ ሆነን ነው ያንን እሳት ያጠፋነው። ሄደን ማለት
ምን ያህል ቦታ ነው የሸፈነው? አደጋው ምን ይመስል ነበር?
በጣም ትልቅ ነው የተቃጠለው። በግምት 200 ሄክታር በላይ ይሆናል። የባሌ ዞን አስተዳደር እና ህዝቦች ይህንን አደጋ የሁለተኛ ጊዜ ተመልሶ ጫካውን ከማድረግ በፊትና ህዝቦቹን ማስተማር አለበት የሚል ሀሳብ አለ።
ቃጠለው በጎባ ወረዳ ዲንሾ እና አጋርፋ ወረዳ ስር በሚገኙ ደኖች ላይ የተፈጸመ መሆኑን እየተናገረው የባሌ ፖሊስ መምሪያ ጉዳዩ በቁጥጥር ስር እንዲውል ርብርብ ሲያደርግ እንደቆየ ይናገራል። በተለይ በዛሬው ዕለት የጣለው ዝናብ ለእሳት ማጥፋቱ ዘመቻ የበኩሉን ድርሻ እንዳበረከተም ተናግረዋል። የባሌ ዞን ፖሊስ መምሪያ አዛዥ ኮማንደር ገዛሃኝ በየነ ለአሜሪካ ድምጽ እንደተናገሩት ይህን ተደጋጋሚ ችግር ለመቅረፍ ግንዛቤ የማዳበር ስራም ሊሰራ እንደሚገባ ነው የሚናገሩት።
3 ሳምንት በፊት እንደዚሁ በተመሳሳይ በተለያየ ቦታዎች አሁን በጠቀስኳቸው ወረዳዎች እሳት ቃጠሎ ነበረ። በዚህም ችግር በተለይ ጎባ ወረዳ ካነቴ ተራራ አካባቢ ከ200 ሄክታር በላይ ነው ጉዳት የደረሰው።
አሁን የደረሰውን ችግር በተመለከተ ህጋዊ ክትትልና ምርመራው ምን ይመስላል? ይህን ነገር የፈጸሙ ሰዎችን የመቆጣጠርና ጉዳዩን የመመርመር ሂደቱን ፖሊስ ምን እየሰራ ነው?
በዚህ ቃጠሎ የተጠረጠሩ ወደ 16 የሚሆኑ ተጠርጣሪዎች በቁጥጥር ስር ውለዋል። ከዛ ውስጥ በአርሲዲ ወደ ፍርድ ቤት ቀርቦ ውሳኔ ያገኘ አንድ መዝገብ ነው። አንድ ተጠርጣሪ ነው። ተጠርጣሪው የ5 ዓመት እስራት ነው የተፈረደበት። ሌሎቹ ግን ምርመራ ላይ ናቸው።
አንድ ወር ባልበለጠ ጊዜ የባሌ ደንን እያጋጠመው ቃጠሎ ቢያንስ ይህ 2ኛ መሆኑን ነው የአካባቢው ነዋሪዎች የሚናገሩት። ይህ ደን በሁለት አካል እንደሚተዳደርም ሰምተናል። የኦሮሚያ ዱርና ዱር እንስሳት ድርጅትና የኢትዮጵያ ብሔራዊ ፓርኮች ባለስልጣን ስር የሚተዳደሩ የተለያዩ አካባቢዎች ናቸው አደጋ የደረሰባቸው። በየዓመቱ ችግሩን ለመቅረፍ ቢነገርም ግንዛቤ ቢሰጥም መሰረታዊ ችግሮች ስላሉ ጉዳዩ ሊቀረፍ እንዳልቻለ ነው በኦሮሚያ ዱርና ዱር እንስሳት ድርጅት የባሌ ዞን ጽህፈት ቤት የሚገልጸው። ስራ አስኪያጁ አቶ ገነነው ኃይሌ መንስኤውንና መፍትሄ የሚሉትንም እንዲህ ይገልጻሉ።
አስታ የሚባለው የፓርኩ ክልል ላይ ሰዎች ለተለያዩ ምክንያቶች እንደሚያቃጥሉ እንደምታለን ጥናቶችም አሉ። ስለዚህ አንደኛ ለግጦሽ ተመልሶ የሚበቅለው ሳር በግጦሽ ስለሚጠቀሙ ነው። ሌላ ትል ያበጃል። ቁመቱ ያደገ በሚሄድበት ጊዜ ትሎች ያበጃል። ይሄ በጥናትም የተረጋገጠ ነው። ስለዚህ ከብቶች ያንን ሲመገቡ ጉዳት ከብቶቻቸው ላይ ያደርሳል። ይሄን አውቀናል። ስለዚህ በእኛ አመለካከትና አሁን ባለው የህዝቡም መብዛትና ፍላጎት ለማቻቻል አካባቢው ላይ ያለው ተፈጥሮ ሀብት ላይ ህብረተሰቡን ተጠቃሚ ማድረግ የመጀመሪያው ነው የሚሆነው።
ለአሜሪካን ድምጽ ሙክታር ጀማል ነኝ ከአዳማ።
አድማጮች አሁን የፕሮግራም ማሳሰቢያ ሳተላይት ነው አዲሱ። የተከበራችሁ የአሜሪካ ድምጽ አድማጮችና ተከታታዮች በሳተላይት ግንኙነት በተፈጠረ ጊዜያዊ እክል ሳቢያ የናይል ሳት ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ አረጋግጠናል። ለተፈጠረው መስተጓጎል ይቅርታ እየጠየቅን ባለሙያዎችንና የሚመለከታቸውን የስራ ኃላፊዎች በተቻለ ፍጥነት ችግሩን ፈተው ወደ ሚመለስበት መቃረባችንን ኮዲን ገልጻለን።
በተለይም ጉዳው የሚመለከታቸውን ሰዎች አለቆቻችን እያናገሩ ነው። በቅርቡ ተመልሶ ይመጣል።
ትክክል ነው። ያየር ስርጭቶቻችንን ታዲያ ባጭር ሞገድ በ22 በ25 እና በ31 ሜትር ባንዶች ተከታተሉ። ለምሽቱ ያዘጋጀነውንም ወደ ማገባደዱ ተቃርበናል።
ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ከምሽቱ 3 እስከ 4 ሰዓት ሳሰማ የቆየውን ፕሮግራም እዚህ ላይ አጥቅቷል።
ያስተናገድናችሁ አሉላ ከበደና
አዲሱ አበበንን። ከኛ ቀጥሎ የትግርኛ ፕሮግራም ይቀጥላል።
በእኛ በኩል ሰላም፣
እስከ ነገ 3 ሰዓት ድረስ ተናደሩ። The Voice of America.